አሁን ወደ መጀመሪያው ዝግጅት እናልፋለን። እሰት አገባ በቅርቡ ዋሽንግተን ዲሲ ላይ በተመረቀ አንድ ግለ ታሪክ መጽሐፍ ዙሪያ ሁለት የመጽሐፉ ገምጋሚዎች ያደረጉት ክርክር ነው የዛሬው የእሰት አገባ ይዘት። መጽሐፉ በሀገር ፍቅር ጉዞ ተብሎ የተሰየመ ነው። ጸሐፊው አቶ አብዩ ብርሌ ናቸው። በጊዜው የተማሪዎች የለውጥ እንቅስቃሴ፣ በኤርትራ ጉዳይ፣ በዘመኑ ፖለቲካዊ ክንውኖችና ሌሎችም ተያያዥ ጭብጦች ዙሪያ የመጽሐፉን መቼት ተንተርሶ የተካሄደ የሁለት ወገን እሰጥ አገባ ክርክር ነው። ገምጋሚዎቹ ዶክተር ሞገስ ገብረ ማርያምና አቶ ነአምን ዘለቀ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክራቸው ሁለተኛ ክፍል በቀደመው ክርክራቸው ከተቋጨበት ይነሳል። ነው አብራችሁን ቆዩ።
ዶክተር ሞገስ፣ አቶ ነአምን የርሶን የቀደሙ ተወሰኑ ሐሳቦች ተቀብለው ሂደቱንና ለተነሱ ጥያቄዎች ሊሰጥ የተሞከረው መልስ ላይ ጥያቄ ይነሳ እንደሆነ ነው እንጂ በጊዜው ተማሪዎች ለለውጥ የተነሱበት ዓላማ ሊጠየቅ እንኳን የማይችል ነው የሚሉት። የቀረቡትንም አንዳንድ ማስረጃዎች በበርካታ ጥናቶችና መረጃዎች ተደግፈዋል ብለው ተከራክረዋል።
አቶ ነአምን ከነሳቸው ነጥቦች ጋር መስማማቸውም ነገሮች አሉ። መጀመሪያ ግን ወደ ደራሲው ጥንካሬ እንግባ። ደራሲው በዚህ መጽሐፉ ላይ የሚያሳየው ማይካል ነገር የዓላማ ጽናቱ፣ የጭንቅላቱ ብስለትና የጭንቅላቱ ቅልጥፍና በጣም የሚደነቅ ነው። በዚህ አንጻር ደግሞ ለሀገሩ፣ ለወገኑ፣ ለተጨቆነ ህዝብ ያለ ኮምፓሽን፣ ተቆርቋሪነት በጣም የሚያስደንስ ነው። መስዋዕት ለመቆራጥነት የከፈተ ሰው ነው። ሰብአዊ የሆነ ሰው ነው። እዚህ ላይ ግን እኔ ያለኝ ጥያቄ የሚሆን እዚህ ላይ አንዳንድ የሚያሳየው ምለም አንደኛ የደራሲው የኢትዮጵያን ውስብስብ ታሪክ ኢትዮጵያ ከየት መጣች የትልች ምሉ አለማወቁ በኤርትራ ላይ ለሚያነሳው ጥያቄና ግንዛቤ መልስ ሊሆን ይችላል። የኤርትራን ጉዳይ ለኤርትራን በተውልላቸው ኖሮ በጣም ደስ ባይ ነበር። አሁን ቢሆን እኛ ብቻችን ከተከራከር ነው ሙሉነት አይኖረውም። ግን የማይረሳ ነገር ማወቅ ያለበት አቶ ነአምን የሚያሳንሰው ነገር ምደምደው ኢትዮጵያ ወይ ሞት ብሎ የመጡ የዩኒየስ የአንድነት ፓርቲ ኤርትራያኖችን ሚና በጣም አብዩም ነአምንም አኮስሶታል። የአንድነት ፓርቲ ማጆሪቲ ፓርቲ ነበረ። ፌዴሬሽኑ ፈርሶ ወደ አንድነት የሄደው በአንድነት ፓርቲ አባሎች ብዛት እንጂ አቶ በረከት አብረስላሴ ወይም አብይም እንደገለጸው አቅራብ አሳሴ ብቻቸውን አዲስ አበባ ቁጭ ብለው በተአምር በወኪሎቻቸው በአስማት ያደረጉት ነገር አይደለም። ፌዴሬሽኑ ብዙ ችግር ነበረበት። ኤርትራ በኮሎኒዎችና በከበሳዎቹ መካከል እርስበሳቸው የነበረው በአካል ጉዛይ፣ በሰራዬ፣ በአማሴን ያሉ ፌዴሬሽኑ ፓራላይዝ አድርጎት የነበሩ ይሄ ሁሉ ለፌዴሬሽኑ መፍረስ ያደረገውን አስተዋጽኦ ሳናነሳ ኃይለስላሴ ብቻቸውን ለፌዴሬሽኑ መፍረስ አላፊ ያደረጉ ተገቢ አይደለም ባይ ይህ ወደፊት በታሪክ በደንብ አድርገን ልናየው ይቻላል። ኢትዮጵያ ወይም ሞት ብለው ኤርትራ ውስጥ ሆነው እንኳ ብዙ ህይወታቸው የሰው ሰዎች አሉ። ይህ ፌዴሬሽን መፍረስ የወደፊት ለኤርትራ ችግር ያመጣል ሚል ቢኖሩ እንኳ ብላችሁ ደግሞ ኢትዮጵያ ከኤርትራ ጋር ካልተዋሃደች ለኤርትራ ችግር የበለጠ ይሄዳል ብለው ፌዴሬሽን አፍርስ ወደ አንድነቱ የሚያጎሉ ብዙ ሀይሎች ነበሩ። እነሱንም አልተመለከትንም። ዝም ብለን ይህን ብቻ ነው አብዩ የተመለከተው። አሁን ኤርትራ ራሳቸው እንደገና ቢመለከቱት ብዙ የሚያመዛዙት ነጥቦች አሉ። እኛ ግን በደፈናው አብይ በር ላይ ነጥብ ያገለመው እናቱ ወልዳ ወልደ ማለትን ያንዱን ቨርዥን ብቻ ነው ያንዱን ግጽታ ብቻ ነው እንጂ ለሰዋል እይታና አመለካከት ይህ መጽሐፍ አያንጸባርቅም። ይህንን ሌላ ብንተወጡ ነው ብሎ ምክንያቱም የተደረገው ተደርጓል። አሁን ትኩረታችንን በወደ ኢትዮጵያ ብናመጣው ጥሩ ይመስለኛል። ይህንን ቁጭትን አድርገን ከሄድን ለወደፊት መድን አናገኝም። ስህተት በሁለቱም በኩል ተሰርቷል። ነገር ግን ስህተት በሞላ የሀይለ ስላሴ ነው ብሎ ኃላፊነቱን ባለስላሴ ለመጫን እኔ አልስማማም።
መልካም።
ኤርትራኖችም አሁን ቀስ ብለው ይህን ሊገመግሙት ሁለቱ በኩል ተሰበራለ ብለው ይገምታል ማለት ነው ማለት ነው።
20 አመት በኋላም የኤርትራ ጉዳይ ጥያቄ ሆኖ መጥቷል። በዚህ መጽሐፍ ውስጥ አቶ አብዩ ብርሌ ያነሷቸውን ጉዳዮች መሰረት አድርጎ ከ20 አመት በኋላ ለመጀመሪያ ጊዜ የተለየ ሁኔታ የሚታይበት ነው የሁለቱ ሀገሮች ግንኙነት። ይሁንና በዶክተር ሞገስ የአንድነት ኃይሎችን ጉዳይ አሳንሰውታል ይላሉ አቶ አብዩ ብርሌን በመጽሐፋቸው። እርሶን በግምገማው ለኤርትራ ጥያቄ የተሰጠውን መልስ በሙሉ ከዚያም የተከተለውን ግጭትና ጦርነት በቀዳማዊ ኃይለ ሥላሴ ላይ ብቻ ማሳረፍ ተገቢ አይደለም ነው የሚሉት? እንዴት ይከራከራሉ አቶ ነአምን?
እኔ ከዶክተር ሞገስ ጋር መስማማው በመረ ደረጃ የታሪክ ታሪኮች የታሪክ አቆጥ ወይ ክነውኖች ብቻ ሳይሆን ለኛን አቆጥና ትርጓሚዎቻቸው ከተለያየ መንፈሳ ከተለያየ ታሪክ ማየት እንችላለንና ዶክተር ሞገሳለው እንስማማው አንድ የታሪክ ሂደት በአንድ ፋይል ብቻ ሳይሆን የተለያዩ ኃይሎች ድምር ውጤት ነው የሚለውን እስማማለሁ። in this case የቀለም ኃይለስላሴ ብቻ ሳይሆን በኤርትራ ውስጥ የነበረው የአንድነት ኃይሉም የተለያዩ የውስጣዊም የውጫም ኃይሎች የነኛ ሁሉ ድምር ነው የሚለውን እስማማና ግን አልቲሜትሊ ሄዶ ሄዶ መዳረሻው ያ እርምጃ ኤርትራ ህዝብ በፌዴሬሽኑ ያገኘው መብቶች በሙሉ ሲቀማ በተለይ ወጣቱ ለአንድነት ፓርቲ ብሎ ለአንድነት ከኢትዮጵያ ወይ ሞቱ ለታገለው ያ የንጋፋው ትልሳው የነሱ ልጆች ወጣቱ ከብዙ አይነት አዳዲስ ሐሳቦች አዳዲስ ፍልስፍናዎች ጋር የተዋወቀው የተማሪው ትውልድ ከዛም በፊት የነበረው ምን ተሰማው? ለምሳሌ ትግርኛና አረብኛ ኤርትራ ውስጥ በፌዴሬሽኑ ያደረገው አማርኛ ብቻ ተናገራለ ወይም ትማራለ ሲባል ምን ተሰማው? ኤርትራ ባንዲራ ነበረው በፌዴሬሽኑ አግባብ መሰረት ውሳኔ መሰረት የራሷ ባንዲራ ነበራት በፌዴሬሽኑ የተስማማ ያ ሲወርድና ኢትዮጵያ ሰንደቅ ዓላማ ብቻ ሲደረግ ነጻ ፕሬሶች ነበሩ፣ ፓርላማ ነበር። ኢትዮጵያ ውስጥ ያልነበሩ በአንጻር የሆነ ነጻነቶች ተመቶች ኤርትራዎች ነበሩ። እነኛ ሁሉ ሲታገዱ በተለይ ወጣቱ ትውልድ ምን ተሰማው የሚለውን በደንብ ማገናዘብና ያም ለትግል እንደገፋው እንዳነሳሳው መገንዘብ ያለብን ይመስለኛል። እኔ ንጉሠ ነገሥቱ ብቻ አረጉ በሚለው ሳይሆን የተለያዩ ኃይሎች ድምር ውጤት ነው የሚለውን ተቀበለዋል። ግን አልቲሜትሊ ውሳኔ ወሳቸው እኔ ብቻ አይደለም ጸሐፌ ትእዛዝ አሲሉ እንዲሁም ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ይሄን የፌዴሬሽን ማፍረስ ሁኔታ አይጠቅምም፣ ብዙ ችግር ያመጣል የሚል ምክር እንደሰጡ ቢሊቭ እነ አምባሳደር ዘውዴ ረታ በጻፉት መጽሐፍ ላይ እየተካተተ ይመስለኛል። ሌሎችም እንደዚሁ መረጃዎች አሉ ይመስለኛል። ለማንኛውም ሄዶ ሄዶ የፌዴሬሽኑ መፍረስ የኤርትራ ህዝብ ወደ ትግል እንዲገባ ከዛም በኋላ በተደረጉ የተለያዩ ኢፍትሃዊ የሆኑ እርምጃዎች ኤርትራ ህዝብ ላይ ወጣቱ ላይ የተደረጉ መቃዎች ወደዛ ገብተውታል። አግሪ አንድ ኮዝ አንድ መንስኤ ብቻ አንድ ውጤት አያመጣም የሚለውን እስማማለሁ። ብዙ መንስኤዎችና ብዙ ፋክተሮች ነበሩ፣ ንጉሠ ነገሥቱም ያንን ሚዛን ጠብቀው መሄድ ነበረባቸው የሚለውን እስማማለሁ። በብዙ ጉዳዮች ግን ሄዶ ምን አመጣ የሚለውን ውጤት ደግሞ መመልከት ያስፈልጋል። አልቲሜትሊ ያመጣው ሲመዘን ህዝቡን ወደ ትግል ወደ ነጻነት መፈለግ ነው የገፋው የሚለውን አብዩ በመጽሐፉም ላይ በደንብ አብራርቶታል። ሌሎች ጸሐፍትና ተመራማሪዎች ይህንን ያመላከቱበት ሁኔታ አለ። ለማንኛውም እንዲህ አይነት ጉዳዮች በጣም ብዙ ዝርዝር ያላቸው ታሪካዊ ሁኔታዎች ተነጋግረን ተከራክረን በቤስት ኦፍ ሂስቶሪያንስ ስለሚታወቀው ታላቅ የሚባሉ የታሪክ ጸሐፊዎችም በተለያዩ የታሪክ ጉዳዮች ላይ ሙሉ በሙሉ ስምምነት ስለማያደርጉ አይ ቲንክ ይሄ አይነት ብይት እና እውነታውን ለመረዳት የሚደረገው ፍለጋ፣ ምርምር፣ ጥናት ሊቀጥል ጥሩ ነው። ምን ሆነ ነው ያም ሆኖ ሙሉ ስምምነት ሙሉ እይታ በታሪክ ለምናገኝበት እንደ ሌላው የታሪካችን
ማወዛገቡ ይቀጥላል።
ማወዛገቡ ሊቀር አይመስልም።
መልካም የሚያግባባ ይመስለኛል። ቀጣይ ምርመራዎች ጥናቶች መካሄድ አለባቸው፣ መወያየት አለብን፣ በቅጡ መከራከር አለብን ያሉት አቶ ናምል የሚያግባባ ይመስለኛል። ዶክተር ሞገስም የሚስማሙ ይመስለኛል። በዚህ
ባለሁ ይህንን የእስራኤል መተው አለብን ወይም እነሱ ማስገባት አለብን።
መልካም። በአቶ አብዩ ብርሌ መጽሐፍ መነሻነት ሰፊ ክፍል ሰጥተው በአራተኛው ክፍል የጻፉት የኤርትራ ጉዳይ ሊያነጋግር የሚችለውን ያህል ተወሰነም ቢሆን መልከት አድርጋቸዋል። እስኪ ወደ ትልቁ ጊዜ እንሂድ። በአመዛኙ በዚያ ዘመን የተጀመሩ እንቅስቃሴዎች ዛሬም ድረስ ጎራ ለይተው የተለያየ ሐሳቦች የሚጋጩባቸው የሚፋጩባቸው መሆኑ ይታወቃል። ለተከተሉትም ሁኔታዎች አንዳንድ የጊዜውን ሁኔታዎች የሚያዛምዱ በዚያ ጊዜ የተነሱ ጥያቄዎች ከአርባ ዓመት በኋላ ስለመመለሳቸው እርግጠኛ አለመሆናችን ምናልባትም የተመለሱበት ትምህርት ለመወሰዱም ጥያቄ የሚነሳበት ነውና በጣም አንገብጋቢ የምትሉት በዚህ መጽሐፍ በኢትዮጵያ ጉዳይ የተነሱ በርካታ ነገሮች አሉ። እነኚህ ጭብጦች እንደ ተመልካቹ እንደ አንባቢው ከራስ ሁኔታ ጋር ማገናዘብን ይጠይቃሉ። ልቅ መጽሐፍ ነው፣ ሰፊ ነው። ላላነበው ያን ሐላዋይነቱን ቅርብ ማድረግም ያዳግታል። ነገር ግን እናንተ በግምገማችሁ ያነሳችሁት ዛሬም ቢነሳ የምትፈቅዱት የተወሰኑ ነጥቦች ካሉ ቀድሚያ ስም አንዳንድ እድል ስጥና ትምህርት ተቀስመዋለሁ ወደሚለው ጥያቄ ወስዳችኋለሁ። ከሌለ ዶክተር ሞገስ እርሶን ላስቀድም፣ አቶ ናምን ይከተላሉ።
እሺ፣ መጀመሪያ መጽሐፉ መነበብ ያለበት ታሪካዊ መጽሐፍ ነው። ምክንያቱም ብዙ ብዙ ነጥቦችን የያዘ ነው። ወደ ናምን መሳች በተለይ ቅድም ናምን ካሉ ጋር የምስማማው ነገር አንዳንድ ነገር በኢትዮጵያ ቶሎ ስላልተከሰተ ወደ ሪቮሉሽንና ወደ መፈንቅለ መንግስት የዙረሻ አስተሳሰብ የሚለው እኔም የምጋራው አንድ ነጥብ አለ ማለት ስለሆነ ይኸውም የመሬት ላራሽ ጉዳይ ነው። በዚህ መጽሐፍ አብይ ብርሌም የግራ ተማሪዎችም ሁላችንም እንደው ኃይለ ሥላሴ ደጋፊዎችም ተቃዋሚዎችም የሚስማሙበት አንድ ነገር አለ። ቀዳማዊ ኃይለ ሥላሴ የመሬት ላራሽን ጉዳይ ዘንግተውት የመንግስቱ አይረብሻ ትልቅ የማስጊያ ደወልደውላቸው ጉዳዩን ተገንዝበው የመሬት ይዞታ ሚኒስቴር አቋቁመው ሳለ ያ የመሬት ይዞታ ሚኒስቴር ጉዳዩን በደንብ አስጠንቶ መፍትሄ ካገኘ በኋላ ምንም ነገር ሳይፈይድ ዝም ብሎ ሲንቀራፈፍ ቀኑ መሽቶበት በገላማ ሰዎች ላይ ዛሬ አሁን ምንጊዜም የማይጠፋ ጥቁር ነጥብ አስነስቶባቸዋል። ይህ ምንም እኔም ሁላችን የምንካፈሉ ጉዳይ ነው። የመሬት ላራሽ ጉዳይ ያስነሳው ቀውስ አሁን ዛሬ በደንብ የመሬት ላራሽ ጉዳይ ስላስጠና ዛሬ ምሳሌ በሸዋ፣ በጎንደር፣ በጎጃም፣ በወሎ ካሉት መሬቱ ስንቶች ነበር የገባሮቹ፣ ስንቶች ነበር የባላባቶቹ፣ በኦሮሚያ ካለው መሬት ድሮ ስንቱ ነበረ ጠፉና ደግሞ ስንቱ ነበረ በኦሮሞ ባላባት፣ ስንቱ ነበረ በአማራ ባላባት የተያዘው። እነዚህ ጥያቄዎች በደንብ መዘርዘር አለባቸው። ምክንያቱም አሁን ለነገሰው ዘረኝነት አንዳንድ መስ መስጠት ስለሚገባ ሲስተሙ በመሬት ላራሽ ጉዳይ ላይ ከአቶ ላምና ከአቶ አቢይ ብርሌ ከሁሉም ጋር እስማማለሁኝ። ነገር ግን በኋላ የተነሳው የብሔር ጉዳይ ኢትዮጵያን አሁን ለማጥፋት እየዳዳ ስለሆነ እሱ ላይ ብዙ ጥንቃቄ ያስፈልገናል፣ እሱ ላይ ብዙ ትምህርት ያስፈልገናል። ምናልባት እሱ ወደፊት በጣም መወያቸው ብለው በሁሉም ነገር ትምህርት የሚሆን ብቻ ለማንኛውም ነገር አሁን እዚህ እንደተባለው ለውጥ በወጣቶች ሊጀምር ይችላል፣ ሊቀነቀን ይችላል። ነገር ግን ለውጥ በአዋቂዎችና በሽማግሌዎች መተግበር አለበት፣ አልበለዚያ ሀገር እናጠፋለን። ጥሩ መድኃኒት ወይም ጥሩ ሐኪም በሽታውን ገድሎ በሽተኛውን ያደናል። መጥፎ ሐኪም ወጥቶ መድኃኒት፣ አላዋቂ ግን በሽተኛውንም በሽታውንም ይገላል። ይህንን መጠንቀቅ አለብን። አመሰግናለሁ።
መልካም ዶክተር ሞገስ ከህክምና ሙያቸው ጋር አዛምደው ነው የኢትዮጵያን ህመም መታከም አለበት ያሉትን ያቀረቡት። አቶ ናምን ወደ ዋናው የመጨረሻ መደብ እንደሚያ ጥያቄ ከመሄዴ በፊት ለርሶም በተመሳሳይ ይድልስ በቀደሙ በተነሱ ሐሳቦችም ላይ ኢትዮጵያን አስመልክቶ በዚህ መጽሐፍ በተወሱ መታየትም መነሳትም አለባቸው ይሏቸውን ነጥቦች ባጫጭሩ።
በጣም ጥሩ። ቀደም እንዳልኩት ያንን ትውልድ ያነሳሳ ወደ ትግል ወደ ለውጥ የነበሩ ተጨባጭ ነባራዊ አስከፊ ሁኔታ ድህነት፣ ነጭ ድህነት፣ አስከፊ ድህነት የዛሬ 40 ዓመት የነበረው ዛሬም አለ። ገና ያንን ድህነት አልፈታንም። ህዝባችንን በተሻለ ህይወት ለማድረግ የሚያስችል ሁኔታ ገና አብዛኛው ህዝባችንን አልፈታንም። እኩልነት፣ ነጻነት፣ ዴሞክራሲ፣ ፍትህ፣ የህግ የበላይነት እነኚህ ገና ናቸው። ከ40 ዓመትም በኋላ አሁንም ብዙ ፖለቲካ ችግሮች ጋር የመነጩ ካለፈው አምባገነናዊ ስርዓት ዛሬ እንኳን ለውጥን ተግባራዊ እያደረገ እየሞከረ ያለ መንግስት ቢኖርም እነኚህ ገና ብዙ የሚቀራቸው ስራዎች ናቸው። ያ ትውልድ ያነሳቸው አብዛኛው ጥያቄዎች እስካሁን አልተመለሱ። መሬት ላራሹ ሊባል ይችላል። አዎ፣ ያኔ መሬት ላራሹ ታወጀ። አብዛኛው ገበሬ ከጨቀኝነት ከገባርነት ወጣ። ግን ሪሊ መሬት ያራሱ ነው ወይ ዛሬ የሚለው ራሱ ትልቅ ጥያቄ መተኛ። ያኔ የተነሱ ጥያቄዎች አልተመለሱም አብዛኞቹ የሚል በሂደት በትግል የሚመለሱባቸው ምናልባት አሁን የምናደርገው ትግል ዴሞክራሲያዊ ትግል፣ ሰላማዊ የሆነ ህጋዊ የሆነ ትግል ይሆናል። ግን የሚቀጥሉ ይመስለኛል።
መልካም። ትልቁን ጥያቄ እናንሳ። ምናልባትም በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮች በየቤታቸው በያሉበት እንዲወያዩበት የምንጋብዝበት ጥያቄ ይሁን። አቶ ናምንም ደጋግሞ እንዳሉት በዚያ ዘመን የተነሱ ጥያቄዎች ዛሬም አለመመለሳቸውን ግምት ካስገባን ከመጽሐፉ ሁለት ጭብጦችን ላንሳና መሰረታዊን ጥያቄ ላስከትል። ገና በለጋ እድሜያቸው የተቀጩት እኔም በእድል ያደግኩበት አስገራሚ ትውልድ ወጣቶች ኢትዮጵያ የሚለው የእናት ሀገራቸው ስም ሲጠራ ልዩ የሆነ ኩራት፣ የሀገር ፍቅር ስሜት ይሰማቸው ነበር ይላሉ። በዚያ ሰዓት እርሳቸውና መሰሎቻቸው የተነሱበትን ለትግልም የተሰለፉበትን ሲያስረዱ አቶ አብዩ እናት ሀገራችን ኢትዮጵያ በረጅም ውጣ ውረድ የሞላበት ጉዞዋ በእኛ እድሜ እንኳን ባየነው ለማስታወስ የሚዘገንን መከራና ፈተና ያሳለፈችበትን ታሪክ ለማንሳት መፍራቱም ተገቢ አይደለም ይላሉ። የዚህን አይነት ውይይቶች የሚያነጋግሩበትን ሁኔታ አስፈላጊነት ሲገልጹ ታዲያ በልቦለድ መልክ የተጻፉትን ጥቂት መጽሐፍት ጨምሮ ግራና ቀኝ ተሰልፈው በታገሉ ወገኖች የተጻፉ እንደየፖለቲካ እምነትና ውክልናቸው አወዛጋቢውንም ጨምሮ ጥሩ ጥሩ ሊባሉ የሚችሉ መጽሐፍት በባለታሪኮቹ ለንባብ በቅተዋል። ከተነሱት ጭብጦች የተለያዩ መድረኮች ከታዩትም ሁኔታዎች በኋላ በእርግጥ በቂና ተጨባጭ ትምህርት ቀስመናል ወይ? እንደ ሀገር እንደ ሕዝብ ያን ሁሉ ወጣት
ለፍጅት የዳረገ ሁኔታ ትምህርት ሰጥቶናል ወይ? የትላንት ውስታዎች አሉ፣ በርካቶች የተገደሉበት፣ ዛሬም ከግጭት ያራቅንበት። ለዚህኛው ጥያቄ ዶክተር ሞገስ እርሶን ላስቀድም።
የተማርና ምስልስ ባለጊዜው ተስፋ ማቆም ሳይሆን የሚያሳዝኑ ሁኔታዎች አሉ። ምክንያቱም አንዳንድ ጊዜ ወደፊት አንድ ደረጃ ሄደን ወደ ኋላ አራት አምስት ደረጃ ምንድን ይመስለኛል። በቀደም አሳሴ ጊዜ የነበረው በኢትዮጵያና በኤርትራ ነጻነት ዛሬ ያለ አይመስለኝም። በኢትዮጵያ አሁን ተደረገ እንጂ በኤርትራ አሁንም የነጻ ፕሬስ የሚባል ነገር ብዙ አለ። ፓርቲ ነገር ነጻ መሳሪያ ነገር የሚባል ነገር የለም። ድሮ ተሳሽነ ኢትዮጵያውያንን ብለን ዘር ወገን ሳንለይ አብረን እንጓዝ ነበር፣ አብረን እንደሆንስ ነበር፣ አብረን እንሸፍት ነበር። አሁን ያ ነገር ያለ አይመስለኝም። መጠንቀቅ ያለብን አሁን አንዳንድ ነገር ሆ ብለን ተነስተን ከመወቃቀስ ይልቅ ራሳችን መመርመር ያለብን ይመስለኛል። ምን አይነት ህዝቦች ነን ብለን ማሰብ አለብን። እና ድሮ እሴቶች እንደነበሩን አብረን እንደኖርን እንደተፋቀርን ትልቅ ህዝብ እንደነበርን ካላየን በስተቀር ሁልጊዜ አንዳንዶች በሚያነሱት ችግርና ቁጭት እየተነሳን እንደገና ራሳችንን እያወረድን ከሌሎች አፍሪካን ሀገሮች የባስ እንዳንሆን በጣም በጣም እሰጋለሁ። ለዚህ ነው ይህንን ያለፈው ታሪክ ስንመለከት አንዱ ወገን ብቻ ተወቃሽ አድርገን ከሄድን ሌላውን ወገን ምንም ስፋቱን ሳናይ ከሞገሰው ስላሸነፍን ብቻ ያ ችግር እንደገና ለሚቀጥለው ትውልድ ለሚቀጥለው ዙር እልቂትና ፍጅት ያጋልጠናል። በጣም እሰጋለሁ።
አቶ ናምን ዶክተር ሞገስ ያሉትን ሰምተዋል። አልተማርንም፣ ወደ ከፋም ሁኔታ እንዳንገባ ስጋት አለኝ ነው ያሉት። ምን ይላሉ?
እኔም ስጋቴ እሱ ነው። ከዛ ትውልድ የምንማር ከፍተኛ ሀገር ፍቅር የነበረው ህዝብ ፍቅር የነበረው ራሱን አሳልፎ ሰጠ ብለናል። በሌላ በኩል ግን የዓለም አቀፍ ሁኔታውም በዛ ዘመን የነበረው በጣም ገዢ የሆነ አስተሳሰብ ርዕዮተ ዓለም ፍልስፍናም ጭምር ሀገር ውስጥ የነበረው ሁኔታ ወደዛ እንደገፋው ብለናል። ግን ያ ርዕዮተ ዓለም አሁን የምንማረው ለዚህ ትውልድ ፋይዳ ያለው ለወደፊትም ምንም አይነት እውቀት ምንም አይነት ፍልስፍና ምንም አይነት ርዕዮተ ዓለም ፍጹማ የሆነ የሀገርን የህዝብን ችግር ሊፈታ የሚችልበት አቅም የለው። ሁሉም እውቀት፣ ሁሉም ፍልስፍና፣ ሁሉም ርዕዮተ ዓለም አንጻራዊ ነው። ዛት ዋይ ዴሞክራሲ ብቻ ነው መደማመጥና ሌላውም ማሳብ ከሌላውም እውነት ሊገኝ ይችላል ከሌላውም እውቀት ሊገኝ ይችላል የሚለው መቻቻል እና ብዝሃተ ሀሳብን ቶለሬት ማለት መቻል መቀበል ከሌላውም መማር የሚገባል። ለዚ አይ ቲንክ የዛ ትውልድ የተለያዩ ግራ ርዕዮተ ዓለም ያ ርዕዮተ ዓለሙ ራሱ ኢነር ሎጂክ ሳይንሳዊ ሶሻሊዝም ብሎ ከተነሳ ለሁሉም ችግር መፍትሄ አለ የሚል ከርዕዮተ ዓለሙ አልፎ ድርጅታዊ እኔነት የድርጅታዊ ኢጎም ስለነበረ ከዛም የሰዎች ድክመት የሰዎች አምቢሽን የመሪዎች ተጨምረው ነው ብዙ ትርምስ ብዙ ትራጀዲ ብዙ እልቂት የፈጠረው። ስለዚህ ያ የሚያስተምረን ለሀገራችን ኢትዮጵያ የሚያዋጣው በዲሞክራሲያዊ ስርዓት የተለያዩ ሀሳቦች በሰላማዊና በህጋዊ መንገድ ተቻችለን ያንን ኖርም ያንን ባህል ሀገራችን ውስጥ ማስፋት ነው። ቸርችል ይመስለኛል ያለው ከሁሉም አይነት የፖለቲካ ስርዓቶች ደወርስ ቢሆንም ደቤተር የዲሞክራሲያዊ ስርዓት ነው። ዲሞክራሲ ራሱ ፍጹም አይደለም፣ ነገር ግን ቢያንስ የተለያዩ ሀሳቦችን ቶለሬት አድርገ ለህዝብ አቅርበ ተከራክረ የምትቀጥልበት በምርጫ እየተመረጥ የምትተካካበት ስራ አለ። የእነኛ ርዕዮተ ዓለሞች በተማሪው ንቅናቄ በግድም በዓለም አቀፍ ሁኔታም በሀገራዊ ሁኔታም ተገፍቶ የወጣበት ፍጹማዊ አምባገነናዊ ስርዓቶችን የመጠፈው አሁን ወታደሩ እንደዚህ ያደረገ የወታደር ሶሻሊዝም ይባላል። ሲቪሉም ቢመጣ ኖሮ የግራ ድርጅቶቹ በስልጣን ላይ ቢመጡ ኖሮ በሰብአዊ መብትም ሆነ ሌሎችን ሀሳቦችን ሌሎች አማራጮችን ከማየት አኳያ የተሻለ ያደረጉ ነበር ለኢትዮጵያ ለሚለው አምኖ ሹር። በእርግጥ ይሄንን ጥያቄ ይሄ ቢሆን ኖሮ ብለን ታሪክ እንደመጠየቅ ነው። ሂትለር ቢያሸንፉት ኖሮ ስታሊን እንደዚህ ቢሆን ኖሮ የሚለውን አይነት ሊሆን ይችላል። ግን ዋናው ሎጂክ እዚህ ላይ ያመጣሁት ርዕዮተ ዓለሙ ለሁሉ ችግር እውቀት አለ፣ ለሁሉ ችግር መፍትሄ አለ የሚለው ሳይንሳዊ ሶሻሊዝም ያመጣው ዲዛስተር ነው። ይሄ ደግሞ በፍጹማ የሆነ አመለካከት የሌላውን ሀሳብ እንዳትሰማ እኔ ብቻ አውቃለሁ እኔ ብቻ መፍትሄ አለኝ እንድትል ያደርጋል። ከዛም ጋር ተገናኝቶ ደግሞ የድርጅቶችም የግለሰቦችም የመሪዎችም ድክመት የወሰዱት አቋም የወሰዱት ስትራቴጂ ስህተቶች በርካታ ፋክተሮች አሉ። በዚህ ላይ ራሱ ገና ምንም ኮንሰንሰስ የለም ሊኖርም የሚችል አይመስለኝም። የተለያዩ በተለያዩ ጎራ የነበሩት ተዋናዎች ገና እየጻፉ ነው፣ በደርግም በኩል የነበሩት በመኢሶንም በአያባ እና ዋናው ከዛ የምንማረው ለዚህ ትውልድ ፋይዳ ያለው የኢትዮጵያን ችግሮች ለመፍታት መደማመጥ አለብን፣ መቻቻል አለብን። አንዱ ቡድን ብቻ ጋር ወይ አንዱ ግለሰብ ሀዌቨር
የተራቀቀ የመጠቀ ቢሆንም የሰው ልጅ ውሱን ነው፣ እውቀትም ውሱን ነው ሬሌቲቭሊ። ስለዚህ ዴሞክራሲ የሚጠቅመን የተለያዩ ሀሳቦች ተፋጭተው የተሻለው ሀሳብ እንዲወጣል። አይ የኔ ብቻ መፍትሄ ካል ፍጹም አምባገነን አገዛዞች ዓለም ዙሪያ ያደረጉትን ዲዛስተር አይተናል። ኢትዮጵያም ውስጥ ሆነው ይሄ ነው። ስለዚህ ነው ዴሞክራሲን ማጎልበት ዴሞክራሲን እንድንለማመድ ትልቅ ለውጥ የሚሆነን ሀሳቦችን ቶለሬት ማድረግና መነጋገር፣ መደማመጥ፣ መወያየትና የዴሞክራሲ ባህላችን ለማጠናከር ያ ለውጥ ሊሆነን ይገባል።
መልካም። አልተማርንም ብቻ ሳይሆን መማር ያለብንንም ጀማምራቸዋል። የክርክራችሁ መንፈስ አብሮ ከመታየ ጭብጥ ጋር እንዲነጻጸር ዶክተር ሞገስ ቀደም ካለው ትውልድ ነዎት፣ አቶ ናምን ከተከተለው ይልቁንም የሃፓን በሚመለከተው ትውልድ በዛው ውስጥ እንዳልተሳተፉ እድሜውም በጊዜው እንዳልፈቀደ በውይይቱ ያነሱትን ለአድማጮች ቀረብ ለማድረግ ያህል ነው። እንዲህ ያሉ ግራና ቀኝ የሚያነጋግሩ ጉዳዮች ላይ በነጻነትና ግለሰብ ላይ ያላነጣጠረ ክርክር በዚህ ፕሮግራም እናበረታታለን። ይበልጥም እየተለመደ የሚገፋበት ይመስለኛል። በሀገር ፍቅር ጉዞ ቅጽ አንድ አቶ አብይ ብርሌ የጻፉት ዳጎስ ያለ መጽሐፍ መነሻ በማድረግ በመድረኩ ያቀረባችሁት መከራከሪያ ነው ለዚህ ውይይት ምክንያት የሆነ። ዶክተር ሞገስ ገብረ ማርያም፣ አቶ ናምን ዘለቀ እንግዶቼ ለጊዜያችሁ ለመልካም ውይይታችሁም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም እናመሰግናለን አቶ አሉላ።
አይቻለሁ።